ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አገር ላይ መትከል የሚገባል ዋነኛ ነጥቦች አሉ። ህዝቡ ማንነቱን አስጠብቆ ከግጭት ነጻ ራሱን አድርጎ በተለያዩ ሀሳቦች ብቻ ግጭት በማድረግ ወደፊት የሚራመድበትን ማስቀመጥ አለብን። ይህን ማስቀመጥ የምንችለው ደግሞ ዋና ዋና ነጥቦች የጋራ የሚያደርጉን ምንድን ናቸው የሚለው መለየት አለብን። የፓርቲ ፖሊሲ እና የሀገር ምሰሶዎች የሚለያዩ
የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻ ናቸው። ፓርቲያቸው የሀገሪቱ ሰንደቅ ዓላማ ወደ ቀድሞ መልኩ እንዲመለስ ያደረገውን ጥሪ ተንተርሶ ለቀረበላቸው ጥያቄ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
Strong man politics are ascendant suddenly, whereby elections and some
በምርጫዎችና በይስሙላ ዲሞክራሲ ማቋረጫ አምባገነናዊ ፖለቲካ እያንሰራራ ነው። ሆኖም ደግሞ ስልጣን ላይ ያሉ የዲሞክራሲን ገጽታ የተላበሱ መሪዎች የዲሞክራሲን ምንነት የሚጠብቁና የሚያንጸባርቁ የተለመዱ አሰራሮችና ተቋማትን ሁሉ ለማፈራረስ ሲጥሩ ይስተዋላል።
የዩናይትድ ስቴትሱ የመጀመሪያው ጥቁር ፕሬዝዳንት ባራክ ኦባማ ናቸው የተሰሙት። ደቡብ አፍሪካውያን የመጀመሪያውን ጥቁር መሪያቸውን የኔልሰን ማንዴላን 100ኛ ዓመት የልደት ቀን ትናንት ጆሃንስበርግ ላይ ባከበሩበት ወቅት በክብር እንግድነት ተጋብዘው ካሰሙት ንግግር የወሰነው ነው። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል።
አሁን የዕለቱን ርዕሰ ዜና። በ20 ዓመታት ውስጥ ለመጀመሪያ ጊዜ የኢትዮጵያ አየር መንገድ ከአዲስ አበባ ተነስቶ አስመራ ገብቷል። አንደኛው ከፍተኛ ቦታ የሚሰጣቸው ሰዎችና የንግድ መሪዎችን ያሳፈረ፣ ሁለተኛው ደግሞ ቤተሰቦችንና ወዳጆችን ለማየት የሄዱ ሰዎች የያዘ ሁለት አይሮፕላኖች ዛሬ አስመራ ገብተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ስላደረጉት ንግግር ጉራ ለበስ አነጋገር አሰምቷል። ሄልሲንኪ ውስጥ ስለፈጸሙት ተግባር የሚነቅፏቸው ሰዎች በትራምፕ በሽታ የተለከፉ ናቸው ሲሉ ዘልፈዋል።
ረቡዕ ሐምሌ 11 2010 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜና እናስቀድም። መልካም ምሽት። በ20 ዓመታት ውስጥ ለመጀመሪያ ጊዜ ኢትዮጵያ አየር መንገድ ከአዲስ አበባ ተነስቶ አስመራ ገብቷል። አንደኛው ከፍተኛ ቦታ የሚሰጣቸው ሰዎችና የንግድ መሪዎችን ያሳፈረ፣ ሁለተኛው ደግሞ ቤተሰቦችንና ወዳጆችን ለማየት የሄዱ ሰዎችን የያዘ ሁለት አይሮፕላኖች ዛሬ አስመራ ገብቷል። የኢትዮጵያ አየር መንገድ ቦይንግ 787 ድሪም ላይነርን ምስል የሚያሳይ የሰላም ወፍ ወደ አስመራ በረረች የሚል መሪ ቃል ያለበት የትዊተር መልእክት አስተላልፏል። በቦታው የተገኘው ባልደረባችን ተወልደ ወልደ ገብርኤል በአስመራ አይሮፕላን ማረፊያ የነበረው ስሜት ደስታ የተመላበት ነበር ብሏል። ከፍተኛ ቦታ የሚሰጣቸው ሰዎችን እንዴት እንደተሰማቸው ሲጠይቃቸው ቃላት ያጥረናል ማለታቸውን ገልጿል። ወደ አስመራ ከተጓዙት ተሳፋሪዎች መካከል የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ይገኙባቸዋል። አስመራ አይሮፕላን ማረፊያ ላይ ሲደርሱ በተዘረጋላቸው ቀይ ምንጣፍ ተሳፋሪዎችን የመሩት አቶ ኃይለማርያም እንደነበሩ ተወልደ ጠቁሟል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከ18 ዓመታት በፊት የተፈረመውን የሰላም ስምምነት እንደሚያከብሩ ካስታወቁበት ጊዜ አንስቶ ከተከናወኑት ተግባሮች መካከል የዛሬው የኢትዮጵያ አየር መንገድ በረራ መጀመር አንዱ መሆኑ ነው።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በቅርቡ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በነበራቸው ጉባኤ የቀረበላቸውን አስተያየት ተከትሎ ጉራ ቀመስ የተባለ አስተያየት በዛሬው ዕለት ተሰጥተዋል። ሄልሲንኪ ውስጥ የሰጡትን ጋዜጣዊ መግለጫ የሚነቅፉ ሰዎች በትራምፕ ህመም የተለከፉ ናቸው ሲሉ አፍዘዋል። አንዳንድ ሰዎች ከፕሬዚዳንት ፑቲን ጋር መግባባቴ ራሱን ይጠላሉ፣ ይህን ከማየት ይልቅ ጦርነት ውስጥ መግባቱን ይመርጣሉ ሲሉም በትዊተር አማካኝነት ባስተላለፉት አስተያየት ገልጠዋል። ከፍተኛ እውቀት ያላቸው ብዙዎች ግን በሄልሲንኪ ጋዜጣዊ ጉባኤያቸው ላይ ያሳየሁትን ብቃት አድንቀዋል፣ ፑቲን እና እኔ በመጀመሪያው የንግግራችን ዙር ስለ ብዙ ጠቃሚ ጉዳዮችም ተነጋግረናል። በጥሩም ተግባብተናል። ይህም በቦክስ መደባደብን ማየት የሚፈልጉ የጥላቻ ሰዎችን አላስደስተም ሲሉ ነቅፈዋል ትራምፕ በትዊተር አማካኝነት ባስተላለፉት በዚሁ አስተያየታቸው። ፕሬዚዳንቱ የትዊተር መልእክቶቻቸውን ያከታተሉት ሩሲያ አቻምና በተካሄደው የአሜሪካ ፕሬዚዳንታዊ ምርጫ እጇን አስገብታለች የሚለውን የዩናይት ስቴትስን የስለላ አገልግሎት ባለሙያዎች ድምዳሜን እቀበላለሁ ካሉ በኋላ ነው። ትራምፕ ባለፈው ሰኞ የሩሲያው ፕሬዚዳንት ፑቲን ሩሲያ ጣልቃ አልገባችም ማለታቸውን ተቀብለው ነበር። ብዙ ነቀፌታ ያቀረበባቸው በኋላ ግን ቀልብሰዋል ያን አስተያየታቸውን።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አንድ የዩናይትድ ስቴትስ ፌዴራል ፍርድ ቤት ዩናይትድ ስቴትስን ለማጭበርበር ሞክራለች፣ አቻምና በተካሄደው የሀገሪቱ ምርጫም በአሜሪካ ፖለቲካ ላይ ተጽዕኖ ለማሳደር ስትል ህገወጥ በሆነ መንገድ በውጭ መንግስት ሰላይነት ተሰማርታለች የሚል ክስ ትላንት መስርቶባታል። ከአሜሪካው ብሔራዊ መሳሪያ የመያዝ መብት ማህበር ጋር ቅርብ ግንኙነት ያላት ለመሳሪያ መያዝ መብት የምትሟገተው ማሪያ ቡቲና ባለፈው እሁድ ነው የታሰረችው። አንደኛው ክስ በዩናይትድ ስቴትስ በህግ ያልተመዘገበች የውጭ መንግስት ሰላይ ናት የሚል ነው።
ከገቡበት ዋሻ መውጫ አጥተው የቆዩትና ኋላ ግን በብዙ ጥረት የወጡት 12ቱ የታይላንድ የእግር ኳስ ተጫዋች ታዳጊዎች አሰልጣኛቸውን ጨምሮ ዛሬ መገናኛ ብዙሃን ፊት ቀርበው ታይተዋል። በደህና የጤንነት ላይ ወይም የጤንነት ሁኔታ ያሉም ይመስላሉ። ከዋሻው ከወጡ አንድ ሳምንት በኋላ ዛሬ ከተሳፈሩበት መኪና ሲወጡ ሊያዩቸው የተሰበሰቧቸውን ሰዎች ለማመስገን እጅ ነስተዋል። የክፍሎቻቸውን ልጆችና የመገናኛ ብዙሃኑን በጭብጨባ በተቀበላቸው ክፍል ውስጥ ሲገቡ የኳስ ጨዋታ ልብሳቸውን ለብሰው የኳስ ጨዋታ ክህሎታቸውን ለአጭር ጊዜ ባሳዩበት ወቅት ተመልካቾች ደስታቸውን በጭብጨባ ገልጸውላቸዋል። ከ11 እስከ 16 የዕድሜ ክልል ውስጥ ያሉት እነኚህ ታዳጊዎች ቺያንግራይ በተባለው ክፍለ ግዛት ካለው ሆስፒታል የወጡት ገና በዛሬው ዕለት ነው። ልጆቹ ለዘጠኝ ቀናት ያህል የዝናብ ውሃ ብቻ እየጠጡ የቆዩ ቢሆንም በሙሉ ጤንነት እንደሚገኙ ግን ሐኪሞቻቸው ተናግረዋል። ልጆቹ ዋሻ ውስጥ በነበሩበት ወቅት በአማካይ ከአራት ኪሎ ግራም ያላነሰ ክብደት ቀንሰው እንደነበር፣ በአንድ ሳምንት የሆስፒታል ቆይታቸውም በአማካይ 3 ኪሎ ግራም መጨመራቸውን ሐኪሞቻቸው አስረድተዋል።
በመጨረሻም የአውሮፓ ህብረት ጉግል አንድሮይድ የተባለው ስማርት ተንቀሳቃሽ ስልክ ስርዓት በገበያ ድርሻ ላይ ያለውን ሀያል ቦታ ህገወጥ በሆነ መንገድ ተጠቅሞበታል በሚል ክስ ዛሬ የ5 ቢሊዮን ዶላር ቅጣት አከናንቦታል። የአውሮፓ ህብረት የጥሪት ተቆጣጣሪ የጉግል አንድሮይድ ስርዓት በዓለም ካሉት ስማርት ስልኮች ከ80% በላይ የሚያንቀሳቅስ መሆኑን ገልጾ ያለውን የበላይነት ቦታ አፖቹን አገልግሎቱን በተለይም የፍለጋ ሞተሩን ለማስተዋወቅ ተጠቅሞበታል ይላል። የገንዘቡ ቅጣት አልፋቤት የተባለው የጉግል እናት ኩባንያ የሁለት ሳምንታት ገቢ ያክላል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሳችን ደግሞ ቫስኮ ቫለሪ ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በቅድሚያ ግን የዕለቱን አብይ ርዕስ
ሰማያዊ ፓርቲ የአገሪቱ ሰንደቅ ዓላማ ወደ ቀድሞ መልኩ እንዲመለስ ሲል ጥሪ አቅርቧል። በጉዳዩ ላይ ህዝቡ በሰፊው ተሳትፎም በውሳኔ ህዝብ እንዲቋጭ ነው የፓርቲው ፍላጎት መሆኑን የገለጸው መለስካቸው አመሃ ዝርዝሩን ይዟል።
የኢትዮጵያ ሰንደቅ ዓላማ የኢትዮጵያ ህዝብ የማንነት አሻራ የሆነውን ከላይ አረንጓዴ፣ ከመሃል ቢጫ፣ ከታች ቀይና ምንም አይነት ምልክት የሌለበት ማለትም እንደ ቀድሞ ሆኖ እንዲቀጥል በአጽንኦት ይጠይቃል ሲል ሰማያዊ ፓርቲ መግለጫ ወጣ። መግለጫው አክሎ ሰንደቅ ዓላማ የህዝብን የማንነት አሻራ አምቆ የያዘ በዛሬና በትናንት መካከል የታሪክ አደራን ከትውልድ ወደ ትውልድ እያሸጋገረ የሚቆይ ህያው ምልክት ነው ብሏል። በሰማያዊ ፓርቲ አስተያየት ሰንደቅ ዓላማ መንግስት በህርና በመጣ ቁጥር የሚለዋወጥ መሆን የለበትም። ስለሆነም በዚህ ጉዳይ ላይ የሰማያዊ ፓርቲ ፍላጎት ሰንደቅ ዓላማው ወደ ቀድሞ መልኩ እንዲመለስ ቢሆንም ህዝብ በነጻነት በስፋትና በጥልቀት እንዲመክርበት ይጠይቃል። የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ በመግለጫው ላይ ይህን ብለው ነበር።
ሰማያዊም የሚሰራው ከዘመን ዘመን አስራት በመጣ በሂደ ቁጥር የሚቀየር ሰንደቅ ዓላማ የሚቀየር ብሔራዊ መዝሙር የሚቀያየሩ ሌሎች ፌዴራላዊ ስርዓት ላይ እንመጣለን፣ የሀገር አስተዳደር ላይ እንመጣለን፣ ሌሎች ጥቦች ላይ እንመጣለን። ግን እንደዚሁ የሚቀያየሩ መጥተዋል። ወጥ የሆነ ሊኖረን ይገባል። መሰረታዊ የሆነ የፖለቲካ ልዩነቶቻችን እንዳለ ለብቻ፣ የአስተዳደር ልዩነቶቻችን ለብቻ፣ ፖሊሲ ልዩነቶቻችን ለብቻ ሆነው ግን አገር ላይ መትከል የሚገባን ዋነኛ ነጥቦች አሉ። ህዝቡ ማንነቱን አስጠብቆ ከግጭት ነጻ ራሱን አድርጎ በተለያዩ ሀሳቦች ብቻ ፍጭት በማድረግ ወደፊት የሚራመድበትን ማስቀመጥ አለብን። ይህን ማስቀመጥ የምንችለው ደግሞ ዋና ዋና ነጥቦች የጋራ የሚያደርጉን ምንድን ናቸው የሚለው መለየት አለ። የፓርቲ ፖሊሲ እና የአገር ምሰሶች የሚለያዩ ስለሆነ
አቶ ጌታነህ ጨምረውም የሰንደቅ ዓላማ ጥያቄና ሌሎችም ልዩነት የሚታይባቸው ሀገራዊ ጥያቄዎች ውይይት ተደርጎባቸው የመጨረሻውን ውሳኔ ህዝብ እንዲወስን መደረግ አለበት የሚለው የፓርቲያቸው አቋም መሆኑን አብራርተዋል።
እነዚህ ልዩነቶቻችን እሱ ብቻ አይደለም፣ ብዙ ልዩነቶች አሉ በየስርዓቱ መካከል ያለን። ስለዚህ እነዚህ ሁላ ስርዓቶቹን አሁን ህዝባዊ ስርዓት ስናቋቁም ይህ ህዝባዊ ስርዓት ላያዳግም ሊፈታቸው ከሚገባ ነጥቦች መካከል ሰማያዊ ዛሬ ያነሳው ሰንደቅ ዓላማን ጉዳይ ነው። ከዚህ ጋር አብሮ ተያይዞ የተለያዩ ጉዳዮችን እናነሳለን። ይህንን መፍትሄ በአግባቡ መስጠት የምንችለው አንደኛ ህዝቡ ምንድን ነው ጥያቄው የሚለውን በህገ መንግስቱ መሰረት ሪፈረንደም ስንሰጠው ጭምር ነው። የጀመርነውን ያለውን ይዘን ከዛ እያስቀጠልን ስንሄድ ነው። ስለዚህ ሪፈረንደም አድርጎ ህዝቡ ይሄ ነው በአግባቡ ለእኔ የሚገባኝ ማድረግ ያለብኝ የሚለውን ማስቀመጥ አለበት።
ፓርቲው ይህን ጥያቄ ያነሳበትን ምክንያትም በጽሁፍ መግለጫው አስፍሯል። እንደ ጽሁፍ መግለጫው አባባል ባለፉት ሳምንታት በተለያዩ የሀገሪቱ ክፍሎች በዶክተር አብይ አህመድ አመራር እየተካሄደ ለሚገኘው ለውጥ ያለውን ድጋፍ ህዝቡ በሰልፍ እየገለጸ ነው። በእነዚህ ሰላማዊ የድጋፍ ሰልፎች ህዝቡ ይዞ የወጣው የቀድሞውን ባንዲራ መሆኑን በማስታወስ የቀድሞ ሰንደቅ ዓላማ ሰፊ የህዝብ ድጋፍ እንዳለው በማረጋገጫነት መግለጫው ያቀርባል። በአንጻሩ ይህ አካሄድ ህገ መንግስቱን የሚቃወም ድርጊት መሆኑን የሚገልጹና የቀድሞ ሰንደቅ ዓላማ መላውን የኢትዮጵያ ህዝብ ፍላጎት የሚያንጸባርቅ አይደለም የሚሉ ወገኖችም አሉ። የማያጠራጥረው ነገር ጉዳዩ ህገ መንግስታዊ ክርክር ማስነሳቱ ነው። ምክንያቱም አሁን በሥራ ላይ ባለው ህገ መንግሥት አንቀጽ አንድ ላይ የኢትዮጵያ ሰንደቅ ዓላማ ከላይ አረንጓዴ፣ ከመሃል ቢጫ፣ ከታች ቀይ የሆኑ በመሃሉ ብሔራዊ አርማ ይኖረዋል ይላልና። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከሶማሌ ክልል ተፈናቅለው ከመጡና በብሽፍቱ ከተማ በመቋቋም ላይ ከነበሩ ወጣቶች 9 መታሰራቸውን ምንጮች አስታውቀዋል። ወጣቶቹ የታሰሩት አቤቱታ ለማቅረብ ወደ ከተማዋ ከንቲባ ጽህፈት ቤት ባመሩበት ወቅት እንደነበር ምንጮቹ ጠቁመዋል። የተፈናቃዮቹን የከተማው አስተዳደር የተፈናቃዮቹን ወጣቶች መታሰር አላረጋገጠም። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዝርዝር አለው።
አቤቱታውን ያቀረቡት በሶማሌና በኦሮሚያ ክልል አዋሳኝ ወረዳዎች የተፈጠረውን ግጭት ተከትሎ የተፈናቀሉ ወጣቶች ናቸው። የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ግጭት ሳቢያ ለተፈናቀሉ ወጣቶች ድጋፍ ከሚያደርግባቸው ቦታዎች አንዷ የቢሾፍቱ ወይም የደብረዘይት ከተማ ናት። በክልሉ መንግስት ውሳኔ መሰረት 1000 አባወራዎች በዚህችው ከተማ ድጋፍ ይደረግላቸዋል። ከነዚህ አባወራዎች በተጨማሪ ደግሞ ከ500 በላይ የሚሆኑ ከሶማሌ ክልል የተፈናቀሉ ወጣቶች አጫጭር ስልጠናዎችን ወስደው በከተማዋና አካባቢው በሚገኙ ፋብሪካዎች እንዲሰሩ ተመድበዋል። ወጣቶቹ ለአሜሪካ ድምጽ እንዳስረዱት የስድስት ወር የቤት ክራይ እንደሚከፈልላቸው በክልሉና በአካባቢው ባለስልጣናት የተገባላቸው ቃል በተረጋጋሚ እየታጠፈና ለችግር እየተጋለጡ ነው። ከዚህ በፊት የሁለት ወር ከተከፈለላቸው በኋላ በመቋረጡ በአከራዮቻቸው እንዲወጡ ተደርገው እንደነበር አስታውሰዋል። ለተጨማሪ ሁለት ወር የተከፈለላቸው ከዚህ በኋላ ነው። እነሆ ሁለት ወራት አልፈው ሌላ ክፍያም አስፈለገ። በዚያ ላይ የቀበሌ መታወቂያ ስለሌላቸው በራሳቸው መንገድ ሌላ ቤት መከራየት እንደማይችሉ ተፈናቃዮቹ ወጣቶች ይናገራሉ። በእነዚህ ችግሮች ጉዳይ የሚመለከታቸውን ለማነጋገር ትናንት ወደ ከተማዋ አስተዳደር ጽፈት ቤት ማምራታቸውንም ጠቁመዋል። እነሱ ትናንት ወደ ከተማዋ አስተዳደር ሲያመሩ ተቀጣሪዎችን ያላግባብ አባረረ ያሉ የአንድ ፋብሪካ ሰራተኞችም በዚያው ስፍራ ሰልፍ ያካሄዱ እንደነበር አስተውሰዋል። ከሶማሌ ክልል ተፈናቅለው በቢሾፍቱ ከተማ ከሚገኙት ወጣቶች አንዱ ፈይሳቱ ፋንዳ ስረዳው 3 ሴቶችና 6 ወንዶች ተፈናቃዮች ከከንቲባ ጽፈት ቤት ፊት ለፊት ተይዘው ታስረዋል። ዛሬም አልተፈቱም።
የከተማ ፖሊስና የአድማ በታኝ ፖሊሶች መጥቶ በመሃል አድማ በታኝ እኛን ችግር ይፈጥራሉ ብሎ ተለቀመቱ ሲበትኑን፣ የከተማ ፖሊስ ግን በጣም ከፍተኛ ድብደባ ነው ያደረገው። በጣም ደብድቦናል። ስቲል ነው ደግሞ ያ ፋብሪካ እንኳን ስቲል ነው በፖሊስ ነው ታጅቦ እየተጠበቀ ያለውና ሰራተኞች እንደዛ ነው። ሳምንት ሞልቷቸዋል። የሚገርም ነገር እንደዚህ መጠበቅ ከተጀመረ ለምን ይሄ ይሆናል? ወጣቱ ደግሞ ሀብቱ የራሱ እንደሆነ ያምናል። በፋብሪካውም ምኑም እዛ ውስጥ የሚካሄደው ነገሮች ሁሉ የራሱ እንደሆነ ያምናል። ለምን ግን መልሳችን ይመለስልን፣ ጥያቄያችን ይመለስልን ነው እንጂ ሌላ ነገር ጥፋት ወይም ሌላ እርምጃ ለመውሰድ አይደለም ወጣቱ የሚንቀሳቀሰው ማለት ነው።
እና ልጆቹ እንዴት ታሰሩ ታዲያ? ትናንት ነው የታሰሩት? ዘጠኙም
ትናንት ነው የታሰሩት።
ያኛውን ሰልፍ የተቀላቀሉ መስሏቸው ነው ፖሊሶች ያሰሯቸው?
አዎ፣ የኛኛውን ሰልፍ የተቀላቀሉ መስሏቸው ነው ያሰሯቸው። የሚሄዱበት ቦታ ሁሉ ላይ ዝግ ሲሆንባቸው የመጨረሻዋ ከንቲባ አስተዳደረው የከተማ ከንቲባ እንድታናግራቸው በር ላይ ሆኖ ነው ታናግረን ተሰብስበን ብሎ ነበረ ሲጮህ የነበረው። እዚህ መሀል አድማ በታኝ እሷ እንደውም ፎቅ ላይ ነበረች። ፎቅ ላይ ሆና ወደ ታች እያየች ምንድን ነው ሰልፉን ወደ ታች እያየች ፖሊስ ጠርታ ነው ፖሊሶቹ እንደዚህ አይነት እርምጃ እንዲበትኑ ተደረገችው።
ከነዛ የታሰሩ አሉ? ከፋብሪካው ሰራተኞች መካከል ሰልፍ ከተሰለፉት
አንዱም አልታሰረም። አንድም አልታሰረም።
እንደዛ ነው የእናንተ ግምገማ?
በየቀኑ ሰራተኛና አሰሪ ቢሮ ጉዳዮችም ገብተን የእኛን ነገር ምንድን ነው በየፋብሪካው እየተባረርን ነው እኛ መንግስት ለዚህ አይደለም ለዓላማ ነው የላከን። የማይሆን ትእዛዝ ነው የምንታዘዘው። የማይሆን ድርጊት ነው በእኛ ላይ እየተደረገ ያለው። ያልሆነ ፖለቲካ ነው በእኛ ላይ እየተሰራ ያለው። እኛን ቀርባችሁ ለምን እስቲ የምንሰራውንና የማንሰራውን ለምን አይታችሁ ለይታችሁ እውነት ለዚህ ሀገር እንደመጣ ነው ለምን እንደውም ምንድን ያሉ ኮንትራት ጨርሳችኋል ሁላ ነው ያለን ታምራት የሚባል የእሷ ምክትል ጸሐፊዋ የከንቲባዋ ኮንትራት ኦሮሚያ ውስጥ የመኖር ኮንትራት ነው ወይስ ምን አይነት ኮንትራት ነው የጨረስ ነው? መንግስት ያመጣን እኮ እንድንኖር ነው። እናንተ እንዴት ነው እንደዚህ ኮንትራት ጨርሳችኋል እስከምንል ድረስ ይሄድንበት እንትን አለ።
እንግዲህ ለአሁን በጣም ነው የማመሰግነው። የከተማውን አስተዳደርም ለማነጋገር እንሞክራለን። በጣም አመሰግናለሁ ስለ ጊዜ።
እሺ፣ እናመሰግናለን።
የቢሾፍቱ ከተማ አስተዳደር የተፈናቃዮቹን ወጣቶች መታሰር አላረጋገጠም። ሁኔታውን አጣርተው ምላሽ እንደሚሰጡኝ ነው የአስተዳደሩ ቃል አቀባይ ወይዘሮ ድርቤ ግርማ የገለጹልኝ። ምላሻቸውን እጠብቃለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ተከታዩ ደግሞ ወደ አስመራ የሚያበረን ይሆናል። የኢትዮጵያ አየር መንገድ ከ20 ዓመታት በኋላ ዛሬ ይፋ በረራ ወደ አስመራ ጀምሯል። 645 መንገደኞችን ይዘው ዛሬ ጠዋት አስመራ የገቡት 2 አውሮፕላኖች በደረሱበት ወቅት ከፍተኛ የመንግስት ባለስልጣናት፣ የአስመራ የአየር መንገድና የሲቪል አቪዬሽን ኃላፊዎችና ሰራተኞች እንዲሁም ጥሪ የተደረገላቸው እንግዶችና ብዙ ሕዝብ በደማቅ አቀባበል ተቀብሏቸዋል ይላል የአስመራው ዘጋቢያችን ብርሃነ በርሀ በስፍራው ተገኝቶ።
ይህ የሁለት አገሮች በረራ መጀመር በሁለቱ ህዝቦች መካከል የቆየው መራራቅና መለያየት ያበቃበት የመጀመሪያ የህዝብ ለህዝብ ግንኙነት ዳግም በይፋ መጀመሩ የታወጀበትና የምስራች የተነገረበት ታላቅ ክስተት ነው። አውሮፕላኖቹ በአስመራ አየር ማረፊያ ባረፉበት ወቅትና እንግዶቹ ከአውሮፕላኖቹ በወረዱበት ወቅት የተሰማው እልልታ፣ ጭብጨባ፣ የደስታ ዘፈን በሁለቱ ህዝቦች መካከል ምን ያህል ጥልቅና ልባዊ ፍቅር ናፍቆት እንደነበረ የሚያሳይ፣ ሁለቱ ህዝቦች እርስ በርሳቸው ያላቸውን ጥልቅ ፍቅርና ናፍቆት በግልጽ የሚያሳይና አይደለም ለቤተሰቦቻቸው በሩቁ ለተመልካችም ልብ የሚነካ ልዩ ስሜትን የሚፈጥር ፍጻሜ ነው። ለእንግዶቹ በአስመራ አየር ማረፊያ በተደረገላቸው የኮክቴል ግብዣ ላይ የኢትዮጵያ ሲቪል አቪዬሽን ኃላፊ አቶ ተወልደ ገብረ ማርያምና የኤርትራ ሲቪል አቪዬሽን ኃላፊ አቶ ጳውሎስ ካሳይ የእንኳን ደህና መጣችሁ ንግግር አሰምተዋል።
በብርሃነ በርሀ ነበር ይህንን ዘገባ ያቀረበልን። አድማጮች፣ ብርሃነ የመንገደኞችንም አስተያየት አካቷል።
እሺ እንግዲህ ስምሽ ማን ልበል?
ኤደን ብርሃኒ
ብነሰራሽ
አበባ የኢቢኤስ ቲቪ ጋዜጠኛ ነኝ። በአስመራ እና በኢትዮጵያ መካከል የመጀመሪያው የድንበር አቋርጦ የሚመጣውን አውሮፕላን እንግዲህ እዛ ውስጥ ነው ተሳፍሬ የመጣሁት። እዚህ አስመራ መጥቼ ኢትዮጵያ ላሉ ተመልካቾች እንዲሁም አስመራ ላሉ ተመልካቾቻችን ይሄ የመጀመሪያው በረራ ምን እንደሚመስል አስመራን በጥቂቱ ምን እንደምትመስል ለማድረስ ነው የመጣሁት።
እስኪ እንዴት ነበር ድባቡ ከፍሌኑ መነሳት እስከዚህ የተጠበቃችሁትና እዚህ ያጋጠማችሁን ምን ይመስላል?
እዛ አውሮፕላን ውስጥ ሰው ሁሉ አልቀመጥም ብሎ በረራ አስተናጋሪዎችን ሁሉ ሲያስቸግር ነበር ነበረ። ምክንያቱም ገና አውሮፕላን ውስጥ ከገባበት ሰዓት ጀምሮ ኤርትራ መድረስ ነበረ ችኮላው። እዚህ ከገባውን በኋላ ደግሞ ይሄው እንደምታዩ እኛ ጋዜጠኞች ሳይቀር እያለቀስን ነው የገባ ነው። ያለው አቀባበልም በጣም ደስ ይላል። በዛ ላይ ደግሞ በጣም ብዙ ተነጣጥለው የቆዩ ቤተሰቦች አብረው ነው ያሉትና እጅግ በጣም በቃ ታሪካዊ የሆነ ቀን ነው የሆነው።
እንግዲህ በተረፈ መልካም የስራ ጉብኝት ያድርግልን።
ያለና አመሰግናለሁ።
ከኔ ወንድም ስምን ማን ልበል?
እኔ ኤላም ባላል።
ኤላም እንኳን በደህና መጣ።
እንኳን ደህና ቆየ።
እሺ መንገድ ላይ እንዴት ነበር ጉዞው? እንዴት ተሰማችሁ አሁን ስትገቡ?
በጣም ቆንጆ ነበር። በጣም ደስ ብሎናል። ዌር ኤክሳይትድ በጣም በጣም ደስ ብሎኛል። በጣም የሚገርም አቀባበል ነው። እንዲያልጠበቅም ነበር። በጣም የሚገርም አቀባበል ነው። ተመስገን።
ከጉዞው መጀመሪያ እስካሁን ድረስ ከደርሱ የነበረው ምን እያሰባችሁ ነበር? ምን እያወራችሁ ነበር የመጣችሁ?
ወጥ ያረግን ነበር የመጣ ነው። ኬክ ተቆረሰ፣ ሻምፓኝ ተከፈተ። የድሮ ጠቅላይ ሚኒስትራችን እኛ ጋር ነበሩ። ጠቅላይ ሚኒስትራችን ኃይለማርያም ሰለብሬት ያደረግን እየጨፈርን የመጣ ነው። አሁን ደሞ ይገርም ይበለጥ ነው ያለው። ቆንጆ ነው። በጣም ደስ ይላል።
ኦኬ እሺ፣ እንኳን በደህና ገባችሁ።
ታንክ ዩ ወንድሜ።
እሺ እንኳን በደህና መጣ።
እንኳን ደህና ቆየ።
እንዴት ነበር ጉዞ?
በጣም ደስ ይላል። ከብዙ ጊዜ በኋላ የነበረው የኢትዮጵያ አየር መንገድ በረራ እጅግ በጣም ደስ የሚልና ሁሉም ሰው የተደሰተበት እንደምታዩም ሁሉም እየሳቀየ ነው እየገባ ያለው። በጣም ደስ ይላል። ገና ከመነሻ ጀምሮ እስከ መድረሻ በጭብጨባ ነው የታጀበው። እስከ መጨረሻ ድረስ የነበረው በጭብጨባ ህዝቡ ሁሉ በጣም ደስ ብሎት ደስ የሚል ጉዞ ነበር።
ኦኬ እንኳን በደህና መጣችሁ።
እናመሰግናለን። እንኳን ደህና ቆያችሁ።
እሺ ስምሽ ማን ልበል?
ስሜ ፋንታዬ ጌታና ይባላል።
እሺ ፋንታዬ እንኳን በደህና መጣሽ።
እንኳን በደህና ቆያችሁ።
ጉዞ እንዴት ነበረ?
ጉዞ ጥሩ ነበረ። በጣም ጥሩ ጉዞ ነበር። ህብረተሰቡ በጣም ተደስቶ ነበርና በጣም ጥሩ ጉዞ ነበር። ሰው እስከሚያርፍ ድረስ ቸኩሎ ነበርና ገና ፕሬኑ ከማረፉ በፊት ነበር ጭብጨባ የተጀመረውና አንዳንድ ቦታ ደግሞ ጭራሽ የሚያለቅስ ሁሉ ነበርና በጣም በጣም ብቻ በጣም ለየት ያለ ጉዞ ነበር የነበረው። በአጋጣሚ እኔ የዋፋ ማርኬቲንግ እና ፕሮሞሽን ስራ አስኪያጅ ነኝ። እዚሁ አስመራ ላይ የኢንቨስትመንት ፎረም እናዘጋጃለን። ስለዚህ 80 የሚሆን ባለሀብት መጥቷል። ከኤርትራ ቻምበር ኦፍ ኮሜርስ ጋር በመሆን ሐሙስ ጧት ኢንቨስትመንት ፎረም አለን። ኢቭን ትስስሩ በንግድም እንዲሆን ጭምር ታስቦ የተደረገ ጉዞ ነው ብዬ ነው የማስበው። ከባድ ነው። በኢትዮጵያም በኩል ያለው ከባድ ነው። በዚህም በኩል ያለው በጣም ከባድ ነው። እናትና ልጅ ወይም እናትና ወይም እህትና ወንድም ተለያይቶ ለ20 አመት ሲገናኝ ያለውን ስሜት ሁሉም ራሱን ያዳምጠው እና አሁን ለምሳሌ ይሄንን ዴሊጌሽን የሚመራው የኔ ተቋም ነበርና አብዛኛው የመጣው ሰው ከኤርትራ ጋር ምንም ከዚህ ቀደም ትስስር የሌለው ኤርትራን የማያውቃት ነው የመጣው እና በቃ የሆነ ነበርና ግማሹ ይዘምራል፣ ግማሹ ያለቅሳል፣ ግማሹ ይላልና በዚህም በኩል ያለው አቀባበል ልክ እንደጠበቅ ነው። ከዛ በላይ ልክ በኢትዮጵያ በኩል እንዳለው እንደጠበቅ ነው የሆነው። አይ ቲንክ በጣም ደስተኞች ነን።
እሺ እንግዲህ መልካም ጉብኝትና መልካም ጊዜ እንድታሳልፉ እመኛለሁ። አመሰግናለሁ።
ቴንክ ዩ ቴንክ ዩ።
የአስመራው ዘጋቢያችን ብርሃነ በርሄ ነው። የዛሬውን የኢትዮጵያ አየር መንገድ ከ20 ዓመታት በኋላ ለመጀመሪያ ጊዜ የተደረገ የበረራ ጉዞ ተንተርሶ የዘገበልን ተሳፋሪዎችን የሚሰጡትን ያካተተው ብርሃንን ዘገባው እናመሰግናለን።
አምባገነናዊ ፖለቲካ እያንሰራራ መሆኑን የቀድሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስጠንቅቀዋል። ደቡብ አፍሪካውያን የመጀመሪያውን ጥቁር መሪያቸውን የኔልሰን ማንዴላን 100ኛ የልደት ቀን ትላንት ጆሃንስበርግ ላይ አክብረዋል። በዚያው ስነ ስርዓት ላይ የተገኙት የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዚዳንት ባራክ ኦባማ በስታዲየም ለተሰበሰቡ ከድፍን አፍሪካ ለተገኙ ወጣት መሪዎችና ለደቡብ አፍሪካውያን ንግግር አድርገዋል። ኦባማ ያደረጉት ንግግር ፕሬዚደንታዊ ስልጣናቸውን ካስረከቡ ወዲህ የተላለፈበት እጅግ ጠንካራ የተባለ ነበር። አኒታ ፖል ከጆሃንስበርግ ያጠናቀረችው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
ባራክ ኦባማ ከ18 ወራት በፊት ዋይት ሃውስን አስረክበው ከወጡበት ጊዜ ጀምሮ ደጋፊዎቻቸው በጉጉትና በጉትጎታ ሲጠብቁባቸው የነበረ አይነት የበረታ ጡጫን ያህል የከበደ ንግግር ነው ትናንት ጆበርግ ላይ የሰጡት። በታዛቢዎችና በተንታኞች አባባል ለማንዴላ መቶኛ ዓመት ክብረ በዓል ተብሎ በተጠራው 15,000 ታዳሚ በተገኘበት ስታዲየም በተካሄደ ሥነ ሥርዓት ላይ ያደረጉት ንግግር እንደ ማዲባ ዐይነት መሪዎች ለዓለም ዕድገት ለውጥና ለሰው ልጅ የተሻለች ቦታ ትሆን ዘንድም የከፈሉትንና የሰጡትን ሁሉ እጅግ በተዋበ አገላለጽ ስለውታል። አከታትለው ታዲያ ያንን ውብ ስዕል ዛሬ እየታየ ያለ ግራ የሚያጋባና የተወዛገበ ካሉት ጊዜ ጋር አነጻጽረውታል።
Strongman politics are ascendant suddenly, whereby elections
በምርጫዎችና በይስሙላ ዲሞክራሲ ማቋረጫ አምባገነናዊ ፖለቲካ ብድግ ብሎ እያንሰራራ ነው። ሆኖም ደግሞ ስልጣን ላይ ያሉ የዲሞክራሲን ገጽታ የተላበሱ መሪዎች የዲሞክራሲን ምንነት የሚጠብቁና የሚያንጸባርቁ የተለመዱ አሰራሮችና ተቋማትን ሁሉ ለማፈራረስ ሲጥሩ ይስተዋላሉ። በምዕራቡ ዓለም ሀገርን የመከላከልና ድንበሮችን የመዝጋት አካሄዶችን ብቻ ሳይሆን የተደበቀ ዘረኛ ብሔርተኝነትን ያነገቡ ቀኝ አክራሪ ፓርቲዎችን አዘውትረን እያየን ነው።
ኦባማ ያብራሩት የቀኝ ነጠቅ ፖለቲካን ማራኪ አማራጭ ነው ሲሉ የዊት ዋተር ስትራንድ ዩኒቨርሲቲ የዓለም አቀፍ ግንኙነቶች ፕሮፌሰር ጆን ስትሬምሉ ትንታኔ ሰጥተዋል።
እኔ እንደገባኝ የኦባማ ንግግር ሊያስተላልፍልን የፈለገው መልእክት ዩናይትድ ስቴትስን ጨምሮ በብዙ ሀገሮች ውስጥ እያቆጠቆጡና እየተንሰራፉ ያሉ አምባገነናዊ አዝማሚያዎችን ሊገዳደር የሚችል ተራማጅ አማራጭ መኖሩን ነው። ሄልሲንኪ ላይ ትራምፕ ፑቲንን ክበው ባቀፉ ማግስት ኦባማ ማንዴላን ጆሃንስበርግ ላይ እንዲህ ከፍ አድርገው ማንሳታቸው በግልጽ ባይናገሩትም እኛን ግን በሚገባን ሁኔታ የልዩነቱን መስመር በጉልህ አሳይቷል።
ኦባማ ባደረጉት የ90 ደቂቃ ንግግር ውስጥ አንድ ጊዜ እንኳ የፕሬዚደንት ትራምፕን ስም አላነሱም። ኢላማቸው ትራምፕ ስለመሆናቸው ግን ማንም ያልተጠራጠረባቸውን ኮረት ኮረት የመሳሰሉ ውርጅብኝ ለቀውባቸዋል።
Unfortunately, too much of politics today seems to reject the very
ዛሬ እጅግ የበዛው ፖለቲካ በሚያሳዝን ሁኔታ የተጨባጭ እውነትን እሳቤ ራሱን እየረጋገጠው ይመስላል። ሰዎች ብድግ ብለው እየፈጠሩ ሲያወሩ ተሰማላችሁ። የፖለቲካ መሪዎች እየዋሹ ሲያዙ ሐፍረት እንኳን አይሰማቸውም፣ እንዲያውም ይባስ ይያሉ ውሸትን በባሰ ውሸት ይደራርቱታል።
Don't you get a sense sometimes by, again I'm mad living here that these people who are
አንድ ነገር ደግሞ ልጨምርላችሁ። እነዚህ ህዝቡን ቁልቁል ይያዩ ራሳቸውን የመኮፈስና የመቆለል ፍላጎት ያላቸው ሰዎች ልባቸው ትንሽ የሆነ የሚፈሩት አንዳች ነገር ያለ መሆኑን ነው።
ከፖለቲካው ጥግ ካስተዋል ነው ኦባማ ሁለት እጅግ የተለያዩ ንቅናቄዎችን ለማጠናከር እየሞከሩ ናቸው ይላሉ የዊትዋተር ስትራንድ ዩኒቨርሲቲ ፕሮፌሰር ስትሬምሉ። በአንድ በኩል እጅግ በበዛ ቅሌት ተለውሰዋል ተብለው ባለፈው የካቲት ሥልጣን የለቀቁትን የቀድሞ የደቡብ አፍሪካ ፕሬዚደንት ጃከብ ዙማን የተኩትን የአዲሱን መሪ ሲሪል ራማፖሳን መንገድ፣ በሌላ በኩል ደግሞ የፊታችን ጥቅምት 29/2011 ዓ.ም በሚካሄደው የዩናይትድ ስቴትስ የአማካይ ዘመን ምርጫ በተወካዮች ምክር ቤት ውስጥ አብላጫውን ወንበር መልሶ ለመቆጣጠር እያደባና እየተጋ ያለውን የዴሞክራቲክ ፓርቲያቸውን ሥራ።
I think its real significance is that what Obama was doing was outlining a strategy.
እኔ እንደሚመስለኝ ኦባማ እያደረጉ ያሉት እውነተኛው ተግባር ለዲሞክራቶቹ ለመጪው ምርጫ ስትራቴጂ እየነደፉ ነው። እንደምታውቁት ዋይት ሃውስን ከለቀቁ አንስቶ እስካሁን በበዛው ጊዜ ድምጻቸውን አጥፍተው ቆይተዋል። ይህ የመጀመሪያው አደባባይ ወጥተው ለሕዝብ ያደረጉት ንግግራቸው ነው። እናም እንዲህ አይነቱን የነቃና ተራማጅ የሆነ ፖለቲካን ለማራመድ የተጠቀሙበትን ተጨባጭና ውጤታማ ሊሆን የሚችል ማስረጃና አገላለጽ ወድጀዋለሁ። ደግሞም ለማንዴላ ያሳዩትን ብልህና ታማኝ የሆነ አቀራረባቸውንም አደንቅላቸዋለሁ። ይህንኑ መልእክታቸውን ታዲያ በዲሞክራቲክ ፓርቲ ውስጥም መዝራት ይኖርባቸዋል።
ኦባማ ያንን ሁሉ ማስጠንቀቂያቸውን በጆበርግ ስታዲየም ለተገጠገጠውና ንግግራቸውን በሆታ በሳቅና በጭብጨባ እያጀበ ለሰማ ሁሉ ተስፋውን እንዳያረግብ፣ ዲሞክራሲን ከመጠበቅና ከመከላከል እንዳይቦዝን በአንክሮ መክረዋል። የስ ዊ ካን፣ እንችላለን። ቆፈን የዋጠው የጆሐንስበርግ የክሪኬት ስታዲየም ብርዱ ሳይበግረው መልሶ እያስተጋባ ከመድረክ ሸኛቸው የድሮውን የአሜሪካ ፕሬዚደንት ባራክ ኦባማን። ኦባማ የዛሬ ውሏቸውን የበጎ አድራጎት ሥራዎችን ለማከናወን ከተሰበሰቡ ወጣት መሪዎች ጋር አድርገዋል።
አድማጮች፣ አሁን አጫጭር ዜናዎችን እናሰማለን። በሀያ ዓመታት ውስጥ ለመጀመሪያ ጊዜ የኢትዮጵያ አየር መንገድ ከአዲስ አበባ ተነስቶ አስመራ ገብቷል። አንደኛው ከፍተኛ ቦታ የሚሰጣቸው ሰዎችና የንግድ መሪዎችን ያሳፈረ፣ ሁለተኛው ደግሞ ቤተሰቦችንና ወዳጆችን ለማየት የሄዱ ሰዎችን የያዘ ሁለት አይሮፕላኖች ዛሬ አስመራ ገብተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ስላደረጉት ንግግር ጉራ ለበስ አነጋገር አሰምቷል። ሄልሲንኪ ውስጥ ስለፈጸሙት ተግባር የሚነቅፏቸው ሰዎች በትራምፕ በሽታ የተለከፉ ናቸው ሲሉ አፍይዘዋል። አንዳንድ ሰዎች ከፕሬዚዳንት ፑቲን ጋር መግባባቴን ራሱ ይጠላሉ፣ ይህን ከማየት ይልቅ ጦርነት ውስጥ መግባቱን ይመርጣሉ ሲሉ በትዊተር አስተላልፈዋል። አንድ የዩናይትድ ስቴትስ ፌዴራል ፍርድ ቤት ዩናይትድ ስቴትስን ለማጭበርበር ሞክራለች፣ አቻምና በተካሄደው የሀገሪቱ ምርጫም በአሜሪካ ፖለቲካ ላይ ተጽዕኖ ለማሳደር ስትል ህገወጥ በሆነ መንገድ በውጭ መንግሥት ሰላይነት ተሰማርታለች የሚል ክስ ትላንት መስርቶባታል። ከገቡበት ዋሻ መውጫ አጥተው የነበሩት 12 የታይላንድ የእግር ኳስ ተጫዋቾችና አሰልጣኛቸው ዛሬ ሚዲያ ፊት ቀርበው ታይተዋል። በደህና የጤንነት ሁኔታ ያሉ ይመስላል። ከዋሻው ከወጡ አንድ ሳምንት በኋላ ዛሬ ከመኪና ሲወጡ ሊያዩዋቸው የተሰበሰቡትን ሰዎች ለማመስገን እጅ ነስተዋል። የክፍሎቻቸው ልጆችና ሚዲያ በጭብጨባ በተቀበላቸው ክፍል ውስጥ ሲገቡ የኳስ ጨዋታ ልብሳቸውን ለብሰው የኳስ ጨዋታ ክህሎታቸውን ለአጭር ጊዜ ባሳዩበት ወቅት ተመልካቾች ደስታቸውን በከፍታ ጭብጨባ ገልጸዋል። አድማጮች፣ አሁን ደግሞ ዘና እንድትሉ ሙዚቃ እናቀርባለን። አሁን ደግሞ አድማጮች፣ ሴቶችና ቤተሰብ ይቀርባል። በከፍተኛ የእናቶች ሞት ከሚጠቀሱ የዓለም ሀገሮች መካከል አንዷ ኢትዮጵያ ናት። ከ17 ነፍሰ ጡር ሴቶች አንዷ በወሊድ ወቅት ሕይወቷን ታጣለች። ይህን ለመታገድ ታዲያ በተለያዩ የሀገሪቱ አካባቢዎች ርቀው ባሉ ገጠራማ ስፍራዎች የሚኖሩ ነፍሰ ጡሮች ለራሳቸውም ሆነ ለሚወለደው ሕፃን የጤና እንክብካቤ ማግኘት ወደሚችሉባቸው የጤና ጣቢያዎች አቅራቢያ ጠጋ ብለው የሚጠቀሙባቸው ማረፊያ ቤቶች እየተሰናዱላቸው ነው። የቪኦኤ ጁሊ ታቦብ ከሰሜን ኢትዮጵያ አጽቢ ያጠናቀረችው ዘገባ አለ። ቆንጅታዬ ታቀርበዋለች።
ሰሜናዊ ትግራይ በሚገኝ መንደር የምትኖረው ወይኒ መዝገበ የአራሶች ማረፊያ ቤት እያገገመች ናት። የ19 ዓመቷ ወይኒ ምጧ ረጅም ጊዜ ቆይቶባት በቀዶ ጥገና የተገላገለችው ልጇ ግን ሕይወቱ ሊተርፍላት አልቻለም። ማረፊያ ቤቱ የተቀመጠችው ታዲያ ለቤቷ ቀረብ ስለሚል የሰለጠኑ የጤና ባለሙያዎች ስለ ይዞታዋ ክትትል እንዲያደርጉላት ብላ ነው።
I would have lost my life if I attempted to deliver at home.
እዚህ መጥቼ የሐኪም እርዳታ ባላገኝና ቤቴ ወልዳለሁ ብዬ ብሞክር ኖሮ ሞቼ ነበር። ቤቴ ከሆስፒታሉ በመኪና የአንድ ሰዓት መንገድ ርቀት ላይ ነው ያለው ብላለች ወይኒ። ታዲያ በገጠሪቱ ኢትዮጵያ እንዲህ ባለ ሁኔታ ውስጥ ያሉ እናቶችና ሕፃናት የጤና እንክብካቤ እንዲያገኙ በማሰብ የኢትዮጵያ መንግስትና የዓለም አቀፍ በጎ ፈቃደኞች አገልግሎት Volunteer Services Overseas የተባለው የዓለም አቀፍ ልማት ግብረሰናይ ድርጅት በሀገሪቱ ዙሪያ ወደ 20 የሚሆኑ የእናቶችና ሕፃናት ማረፊያ ቤቶች አቋቁመዋል። ነፍሰ ጡር ሴቶች በተለይም ከበድ ያሉ እክሎች ያሉት እርግዝና ላይ ያሉት ተገቢውን የጤና እርዳታ የሚያገኙባቸው ናቸው። አንዱ የሙሉ አሰፋ ሆስፒታል ሲሆን ዶክተር ንጉስ አበበ የሆስፒታሉ ምክትል ስራ አስኪያጅ ናቸው።
ይሄ ማተርኒቲ ሩም ዌይቲንግ ኤሪያ ምንለው
This maternity waiting home is essential for this area
because we have የእናቶችና ህፃናት ማረፊያ ለአካባቢው የሚጠቅመው ከተንቀሳቃሽ ስልክ ግንኙነት መስመር ውጪ በሆነ ወይም አምቡላንስ የማያገኙበት እጅግ ገጠራማ ስፍራዎች የሚኖሩ ሰዎች ስላሉ ነፍሰ ጡር ሴቶች በምጥ ወቅት ችግር ላይ ሊወድቁ ይችላሉ። ስለዚህ ሴቶቹ ከሚወልዱበት ቀን አንድ ሳምንት ቀደም ብለው እዚህ መጥተው ቢያርፉ ይሻላል በሚል ነው።
ከአስር ዓመታት በፊት የኢትዮጵያ መንግስት በሀገሪቱ ዙሪያ አገልግሎት የሚሰጡ 30 ሺህ የመሰረታዊ ጤና ባለሙያዎችን ቀጥሮ ማሰማራቱ ይታወቃል። ይሁን እንጂ በገጠሪቱ ኢትዮጵያ የሚኖረው ከ85 ከመቶ የሚበልጠው ህዝቡ ያለው በአቅራቢያው ከሚገኙ የጤና ጣቢያዎች ብዙ መቶ ኪሎ ሜትሮች ርቆ ሊሆን ይችላል። ዛሬም ከአብዛኞቹ ኢትዮጵያውያን 57 ከመቶ በቤተ ዘመድ እርዳታ አለያም 28 ከመቶ በልምድ አዋላጅ እየተረዱ ልጆቻቸውን ቤት ውስጥ ነው የሚገላገሉት። በአሁኑ ጊዜ ግን ከወሊድ ጋር የሚከሰቱ የጤና አደጋዎች እንዳሉ የሚገነዘቡ ሴቶች ቁጥራቸው እየጨመረ መጥቷል። ምንም እንኳን በቅርብ ዓመታት ከእርግዝና ጋር የተያያዘ የሞት መጠን መቀነሱ ቢታወቅም ኢትዮጵያ አሁንም ቢሆን በእናቶችና አራስ ልጆች ሞት ብዛት ከሚጠቀሱት ሀገሮች ተርታ ነው የምትመደበው። እድሜያቸው በ15ና በ49 ዓመት መካከል ካሉ ሴቶች ውስጥ 30 ከመቶ የሚሞቱት ከእርግዝናና ከወሊድ በተያያዘ ምክንያት ነው። መሰረት ሽፈራው በውጭ ሀገር የሚሰማሩ በጎ ፈቃደኞች በአጽሮት VSO የጤና መርሃ ግብር አስተባባሪ ናቸው ያስረዳሉ።
We focused in this area because it's located in the border of Afar. So these people are nomads. They are walking around. They are not settled in one place.
እዚህ አካባቢ ላይ ያተኮርንበት ምክንያት አካባቢው ከአፋር ክልል ጋር የሚያዋስን ድንበር ላይ በመሆኑ ነው። ነዋሪዎቹ አርብቶ አደሮች ናቸው። አንድ ቦታ ረግተው አይኖሩም። ይሄ ሆስፒታል ወደ 1 ሚሊዮን ለሚጠጋ ህዝብ አገልግሎት ይሰጣል። ይሄን የእናቶች ማረፊያ ቤት እዚህ ቦታ ላይ ብናቋቁመው የአካባቢውን ማህበረሰብ ብቻ ሳይሆን አፋርን ከመሳሰሉ ሌሎችም አካባቢዎች የሚመጡትን ለማገልገል ይችላል በሚል ሐሳብ ነው መረጥነው።
እንደዚህ እንደተጠቀሰው መሰል የአራሶች ማረፊያ ቤቶች ማቋቋሚያ መርሃ ግብሩን በተለያዩ የኢትዮጵያ አካባቢዎችም ለማስፋፋት እቅድ መኖሩ ተጠቁሟል። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ የአማርኛ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ዲሞክራሲ በተግባር ከጥቂት ወራት በፊት ዶክተር አብይ አህመድ በጠቅላይ ሚኒስትርነት ተሾመው የመጀመሪያውን የመሪነት ንግግራቸውን ሲያደርጉ የብዙ ኢትዮጵያውያንን ልብ ማርከዋል። ይህ ስሜት እስከዛሬው ይበልጥ እየጋለ እንደሚሄድም ብዙዎች ይናገራሉ። ሰኔ 16 ቀን የአዲስ አበባና የአካባቢው ህዝብ የጠቅላይ ሚኒስትር አብይን አመራር በመደገፍ በመስቀል አደባባይ ሰልፍ ከወጣ በኋላ በሀገሪቱ የተለያዩ ክፍሎች ተመሳሳይ ሰልፎች ተደርገዋል። ከነዚህ አንዱ በአማራው ክልል በባህር ዳር ከተማ የተካሄደው መሆኑ ይታወሳል። ይህ የድጋፍ ሰልፍ በዓላማው የተለየ ነው ባይባልም ተጨማሪ ይዘት እንዳለው ብዙዎችን እያነጋገረ ነው። ሰልፉና በሰልፉ ላይ የተደረጉ ንግግሮች
በአማራ ብሔረተኛነት፣ በኢትዮጵያ ብሔረተኛነት አንድነትና ልዩነት በጠንካራ መልኩ ያንጸባረቀ ነው ተብሏል። በዚህ ዙሪያ መለስካቸው አማሃ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የሆኑትን ዶክተር ዳኛቸው አሰፋን አነጋግሯል። ቀጥሎ ይቀርባል።
ሰኔ 24 ቀን 2010 ዓ.ም በባህር ዳር ከተማ በአዲሱ ጠቅላይ ሚኒስትርና በሚደግፋቸው የኢህአዴግ አመራር የሚቀነቀረውን የለውጥ አካሄድ በመደገፍ ግዙፍ ትዕይንተ ህዝብ ተካሂዶ ነበረ። እስቲ በመጀመሪያ ከዚያን ጀምርና ይህንን ትዕይንተ ህዝብ እንዴት ተመለከቱት እርስዎ?
ለእኔ ይሄ ትዕይንተ ህዝብ ያልከው በእርግጥም ትዕይንት ነበር። ሁለት መልእክቶችን የያዘ ነው። አንደኛው በርቱ፣ ጥሩ አዝማሚያ ይዛችኋል፣ እንደግፋችኋለን የሚል ነው። ህዝቡ በነቂስ ወጥቶ ያለ ምንም ጥየቃ ወጥቶ ግልብጥ ብሎ ወጥቶ ድጋፉን ያሳየው። ሁለተኛው ምናልባት አንዳንድ ሀሳብ ያላቸው ጎበዞች ካሉ የለም ይህን አዝማሚያ በብዛት ነው የምንደግፈውና ትንሽ ሰብሰብ በሉ ወይም ደግሞ ተረጋጉ የሚልም መልእክት ከጀርባ ያለው ይመስለኛል። እኔ በሁለቱ በኩል
ታዲያ ለዚህ ትዕይንተ ህዝብ የብሔረ አማራ ዴሞክራሲያዊ ንቅናቄ ተቀዳሚ መሪዎች አቶ ደመቀ መኮንንና ማለት ምክትል ጠቅላይ ሚኒስትሩ ማለት ነው አቶ ገዱ አንዳርጋቸው የክልሉ ርዕሰ መስተዳድር ንግግር አድርገው ነበር። የሁለቱም ባለስልጣናት ንግግር በተለይም የአቶ ገዱ ንግግር የአማራ ብሔረተኝነትንና የአዲሱን ኢትዮጵያ ብሔረተኝነት ግንኙነትና ልዩነት በአጭርና በግልጽ ያስረዱበት ነበረ ብለው አስተያየት የሚሰጡ ሰዎች አሉ። በእርስዎ አስተያየት እንደነ?
እኔም በዚህ እስማማለሁ። ግን ከሁሉ አስቀድሞ የሁለቱም የፖለቲካ መሪዎች የአቶ ገዱ አንዳርጋቸውና የአቶ ደመቀ መኮንን ንግግር እኔ እስከሚገባኝ ድረስ ለመጀመሪያ ጊዜ አማራን እንወክላለን የሚሉ ህዝቦች ያለምንም ገደብ ያለምንም አጥር አማራነት ምን ማለት እንደሆነ የአማራ ብሔረተኝነት ምን እንደሚመስል በግልጽ ያቀረቡበት ነው። ምንም አይነት የመገዳደርና ሌላውን እናስቀይማለን በማይል አማራው እንደዚህ አይነት ነው ብሎ ለመጀመሪያ ጊዜ ዲስኮርሱ በዛ ነው የቀረበው። አንድነት ላይ ነው፣ የአማራ አንድነት ላይ ነው። ይሄ አዲስ የተፈጠረውን የአማራ ድርጅት ማህበርን ታሳቢ ያደረገ ንግግር ነው። ምንድን ነው ያሉት ደጋግመው? አንድነታችንን የኢትዮጵያን አንድነት የምናስከብረው የቤታችንን አንድነት ስናጠናክር ነው። ከዚህ በፊት ስለተለያየን የጅብራት ሆነናል። ይሄ ለወጣቶቹ አዲስ ለተዘጋጁት ምክር ነው። አብረን እልቅ እንስራ፣ አብረን እንሰባሰብ፣ ከተለያየን ክፍተት እንፈጥራለን ነው። የአቶ ገዱ ስፒች እዚህ ላይ ነው ፎከስ ያደረገው። ከዚህ ወደ ኢትዮጵያዊነት ይሻገራል። የአቶ ደመቀ ተቹን እስከ ዛሬ አፈነናችሁ ነበር፣ የፈለጋችሁን አድርጉ፣ ትፈልጉ ቆንጥጡን፣ ጥሩ ስንሰራ ጥሩ ሰራችሁ በሉን፣ ተባበሩን፣ አብረን እንሄድ ነው የሚለው። በሌላ በኩል ደግሞ አይተህ እንደሆነ ሁለቱም ስለ ይቅርታ ስለ እርቅ ያነሳሉ። ቂምና ቁርሾን እንተው ነው ያሉት። አቶ ገዱም ብለውታል፣ አቶ ደመቀም ብለውታል። ሰው እንደዚህ አይነት ነው ያየሁት። እና አቶ ገዱ አጠር ባለ የአማራውን ደፊኒሽን ከአሁን ወዲህ አንገቱን የሚደፋ ህዝብ አይደለም። ከንሰርን ላላችሁ ልንገራችሁ፣ እኛም ዝም አንልም። የአማራን ጤናማ የሆነ ናሽናሊዝም አብረን ነው ይዘነው የምንሄደው። ማንም እየሰፈረና ቁመናውን እየላካ አማራ እንዲሞን አለበት የሚለውን አንቀበልም። እኛው ራሳችንን እየተመካከርን የአማራን ቪዥን ይዘን ወደፊት እንሄዳለን። ምንም ለብቻ ድርጅት አላሉትም እንጂ የሚያስፈጥርም ጉዳይ አይደለም ነው መልእክቱ። ሁለት አይነት እንቅስቃሴ ነው። አንድ በአገር ደረጃ ወደ ኢትዮጵያ አንድነት የሚወስደን መንገድ፣ ሁለተኛ ግን ቤታችን ውስጥ እኛ ራሳችን አንድ ጋር ሆነን ልንሄድ እንችላለን እና ይሄ የማፈንገጥና ለብቻ የመሆን ምና አካሄዱ ከዚህ ቀደም ጎዳን እንጂ አልጠቀመንም ነው። አሁን እንግዲህ ይሄንን እዚህ ያሉትን ከጠሩ በኋላ ዳያስፖራ ያሉትን በአማራ ስም የተሰባሰቡም የለም፣ ኑ ቶሎ፣ ክፍት ነው እና አብረን እንስራ ነው። ኢቭን ጎረቤት ለምሳ አጎራባች በዚሁ በአማራው ክልል ያሉትን እነሱም ጥሪ ተደርጎላቸዋል። አጥሩ ይፍረስ ነው። ሶ በአንድ በኩል የአማራነትን አብረን ዲፋይን እናርገው። ከአሁን ወዲህ አንገት የሚደፋ ህዝብ አይደለም፣ ትልቅ ህዝብ ነበር፣ ወደ ትልቅነቱ የሚመለሰው። ይሄ ማለት ሌላው ትንሽ ህዝብ ነው ማለት አይደለም። ብዙ ሰዎች ሚስ አንደርስታንድ አድርገውታል። እኔ ብለ ው ናሽናሊዝም በየትኛውም መልኩ ራስን ትንሽ ከፍ ያደርጋል። አሁን እኮ አማራው ጣጣ የገባው ምንድን ነበር? ኦሮሞነት ከፍ እንዲያደርግ፣ ጉራጌነት ከፍ እንዲያደርግ ህዋት ይዞት የመጣው ናሽናሊዝም፣ ትግራይነት ከፍ ራሱ እንዲያደርግ ተፈቀደን፣ አማራነት ግን ወደ ጠባይ ማረሚያ ራሱ እንዲከረክም ራሱን ኮንትሪሽ እንዲያሳንስ ነው የተደረገው። አሁን ይሄ ፈርሷል ነው። እኛ ራሳችን ዲፋይን የምናደርገው እኛ ሪስፖንስብል ነን እኛ እንደዚህ የሚል ነው እና ለሁሉም ሁሉንም የሚጋብዝ ነው። እንዲህ እየጋበዝን ለብቻ ለብቻ ይሆን መንገድ መሄድ የለብንም ነው። እኔ እንደዛ ነው የማየው።
በአንድ በኩል አጥር ይፍረስ ይላሉ። ይሁንና በተለይ የዲያስፖራ የአማራ ተወካይንን ወይንም እንሆናለን ብለው የሚያስቡትን ሲጋብዙ እልቅስ ቶሎ እንሰባሰብና በሚያለያዩን ሳይሆን አንድ በሚያደርጉን እንስማማና ወደ ቤታችን እንግባ ነው የሚሉት። ይሄ ቅድም ከጋበዙት በአዋሳኛቸው ያሉትን ክልሎች እና ድርጅቶችም የጋበዙበትን እናፍርስ የሚሉትንና አንድ ላይ እንሁን የሚሉትን ኢትዮጵያዊነትን የኢትዮጵያ ብሔረተኝነት ጋር አይጣረስም ወይ? ኮምፒቲንግ አይደሉም ወይ እነዚህ ናሽናሊዝሞች? እነዚህ ብሔረተኝነቶች አይወዳደሩም ወይ?
ሁለት ነገሮች ያሉት አለ። አቶ ደመቀም እዚህ ላይ ሊገቡ ይችላሉ፣ ድርሳኖቹ ላይ ሁለቱ ላይ። አንደኛው አማራነት መነሻ እንጂ መጨረሻ አይደለም ይላል የወጣው። ሁለተኛው አማራ ራሱ በኮንሰፕት አማራነት አካታች እንጂ ገፍታሪ አይደለም። ይህ በፊትም እኔ ተጽፎ የነበረው እኔ ምንም ኮንትራዲክሽን የለውም ቅራኔ የለውም የሚል ተስፋና እምነት ይዘው ነው የመጡት። እልቅስ ዳያስፖራን በሚጋብዙበት ጊዜ ያሉት ምንድን ነው? ከአሁን ወዲህ የሚሰደድበት የሚሸማቀቅበት አንገት የሚደፋበት ሳይሆን በኩራት ቀና ብሎ የሚሄድበትና ከቁዘማ የሚላቀቅበት ፒሪየድ ነው ብለዋል። ይህን እየጠቀስኳቸው እና ይሄ እንዲህ ያለ ብሩህ የሆነ ተስፋ አለን ብለዋል። ሌላው ሁለቱም ላይ አቶ ደመቀም ጋር መጣለን ገና መሆኑን ገና ያላለቀ ሁኔታ መኖሩ
ሂደት እንዳለ
አዎ፣ አቶ ደመቀ አልጋ በአልጋ አይደለም ይላል። እሳቸውም ተስፋም ቢኖረ ግን ትግል አለ ብለዋል። ትግል አለ፣ ሁለት ዓመት በተለይ ምርጫው እስከሚመጣ ድረስ ትግል አለ። እንደው ዝም ብለን በቃ ሁሉ ነገር አልቋል ተብሎ የሚባል ነገር አይደለም።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁኑ ወደ መጨረሻው ቅንብር ነው የምንወስዳችሁ። ውይይት
በቅርቡ ከእስር መለቀቁን ተከትሎ በዩናይትድ ስቴትሱ የዓለም አቀፍ ጉዳዮች ጥናትና አመራር ተቋም አትላንቲክ ካውንስል ጋባዥነት ላለፉት ሁለት ወራት በተለያዩ የዩናይትድ ስቴትስ ግዛቶች በተለያዩ መድረኮች በወቅቱ የኢትዮጵያ ጉዳዮችና ዘላቂ አቅጣጫዎች ዙሪያ ሀሳቡን ሲያካፍል ከቆየ ጋዜጠኛ እስክንድር ነጋ ጋር የተካሄደ ቃለ ምልልስ ነው ተከታዩ። እስክንድር በዩናይትድ ስቴትስ ቆይታው ከተሳተፈባቸው በርካታ መድረኮች በአንዳንዶቹ ተገኝተህ ነው አሉላ፣ በያዝነው ሳምንት መጀመሪያ ወደ ሀገሩ ከመመለሱ ጥቂት ቀናት አስቀድሞ ወደ ስቱዲዮ ጋብዘህ ያወያየኸው። አሉላ፣ ለመሆኑ በምን አይነት ጭብጦች ላይ ያተኮረ ነበር ውይይታችሁ? ባጭሩ አስተዋውቀህን ወደ ምልልሳችሁ ትወስደን።
አመሰግናለሁ አዳነች። ቀደም ብለሽ የጠቃቀሻቸውን ጨምሮ ሰላምና አገራዊ መግባባት፣ ዲሞክራሲያዊ ሽግግርና ነጻነት፣ እስክንድር ቀደም ብለሽ በጠቀምሻቸው በተጋበዘባቸው መድረኮች በተደጋጋሚ ካነሳቸው ጭብጦች ውስጥ ናቸው። በኢትዮጵያውያንም እንዲሁም በአሜሪካውያን ተቋማትም ተገኝቶ ውይይቶችን፣ ሀሳቦችን አካፍሏል። ፕሬስ ክለብ በመባል የሚታወቀውን የጋዜጠኞች መናኸሪያ ጨምሮ በታዋቂ ጋዜጠኞች ቃለ ምልልስ ተደርጎለታል። በመድረኮቹ ለቀረቡለትም ጥያቄዎች ማብራሪያ ሲሰጥ የመከታተል እድል አግኝቻለሁ። በተወሰኑት የዩናይት ስቴትስ ቆይታውን ጨምሮ ታዲያ በእነኚህ እስክንድር ባነሳቸውና በጠቃቀሳቸው ጭብጦች ዙሪያ ሰፋ ያለ ውይይት ነው ያካሄድ ነው። ለዛሬ ሰዓት እንደፈቀደ በመጠኑ እንወያያለን። ጤና ይስጥልኝ እስክንድር ነጋ፣ በድጋሚ እንኳን ደህና መጣህ ወደ ስቱዲያችን።
በጣም አመሰግናለሁ። መልካም ስለተቀበላችሁኝም አመሰግናለሁ።
እስክንድር፣ ለአድማጮቻችን ሩቅ አይደለህም። ከሰቤ ከወጣ በኋላ በቅርበት ሀሳቦችን የመጋራት እድል ያገኙ ይመስለኛል። አድማጮቻችን፣ ተመልካቾቻችን በዩናይት ስቴትስ የነበረህን ቆይታ ይዳስሳል። ወደምትመለስባት ኢትዮጵያ የወጠንካቸውንም ሀሳቦች እንመለከታለን። እስኪ ከጉዞ መልስ አዲስ አበባ ከመግባት በፊት አጫውተን፣ ምን ይመስል ነበር የዩናይት ስቴትስ ቆይታ?
በጣም የሚያረካ ነው ብዬ ነው በጥቅሉ የምገልጸው። ትንሽ ሰርቻለሁ፣ ብዙ ተከብሬበት ብዙ ተከብሬያለሁ። አሜሪካ በጣም ነው የተቀበለችኝ። እዚህ ያለው የኢትዮጵያ ማህበረሰብ እግሬ ከረገጠበት ሰዓት ጀምሮ ትልቅ አቀባበል ነው ያደረገልኝ። ግን እኔ ደጋግሜ እንደምለው ላለፉት 27 ዓመታት በሰላማዊ መንገድ ስናደርግ ለነበረው ትግል የተደረገ አቀባበል ነው ብዬ ስለማስብ በጸጋ ነው የምቀበለው። መቼም ቢሆን ግን ይሄንን ለእኔ በግል እንደተደረገ ነው የሚል አመለካከት የለኝም። ከብደኛል እውነት ለመናገር በእኔ በኩል እንደሚገለጽ በአቅም ስለ እኔ እንዳልሆነ ይሄ አቀባበሉ ይሄ ጭብጨባው ስለ እኔ እንዳልሆነ ብረዳም ይከብደኛል። ፈረንጆች አይም ሀምብል እንደሚሉት ነገር አለ። ሀምብል ልሆኛለሁ። ይህን ወደ አማርኛ እንዴት እንደምተረጉመው አላውቅም። ቤት ሰብሮታል ይሻላል፣ ቤት ሰብሮታል ማለት ነው።
በየሄድክባቸው መድረኮች እስክንድር ይሄን ትገልጻለህ፣ ትህትናህን ያሳያል። ነገር ግን ለቆንክበት ዓላማ ሀሳብህን በተለያዩ መድረኮች አቅርበሃል። የተወሰኑትን የመከታተል እድል ገጥሞኛል። የቅርብ ጊዜያቱን የፖለቲካውን ትኩሳት ከሚመለከቱት ርዕሶች በሩቅ እስከሚታየው ህልምህ ያንተም የለውጥ አራማጆች ህልም የሚጋሯቸው መንገዶቹ የተለያዩ ሊሆኑ ይችላሉ፣ ሀሳቦቹ ሊያወያዩ ይችላሉ። እስኪ ከሰሞንኛው በፍጥነት ከሚለዋወጠው የኢትዮጵያ ፖለቲካ ሁኔታ ግምገማ ቀደም ብዬ ወዳነሷቸው አንኳር ነጥቦች እናምራ። ብዙ ዝግጅት በዚህ በዩናይት ስቴትስ እየተደረገ ነው፣ የኢትዮጵያን ጠቅላይ ሚኒስትር አብይ አህመድን ለመቀበል። በኢትዮጵያ ውስጥ የነበሩትን ሁኔታዎች ተከታትለሃል፣ በርቀትም ቢሆን ዜና እንደምትከታተል አውቃለሁ። እስኪ በሁሉም ያለህን ስሜት አጋራ።
ጥሩ ቦታ ቢመስለኝ ስንጀምር ይህና ግምገማውን ስንጀምር እኔ አስታውሳለሁ ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ መጀመሪያ አስተያየትን ስጠየቅ ጊዜ እንስጣቸው የሚል አስተያየት ሰጥቼ ነበር። ስንት ጊዜ እንስጣቸው ሲባል አይ እስቲ የአሜሪካ እኔ የነበርኩት አሜሪካ ነው። አሜሪካን ሀገር ውስጥ ደግሞ የመቶው ቀን የጫጉላ ሽርሽር ዘመን አለ። አዲስ ወደ ስልጣን ሊመጣ አዲስ ፕሬዚዳንት እና መቶ ቀን እስቲ ብንስጣቸው የሚል ሀሳብ አቅርቤ ነበር እና አሁን መቶ ቀን እየሞላቸው ነው። መቶ ቀን እየሞላቸው ነው። ስለዚህ በመቶ ቀን ምን ሆነ፣ ምን ተፈጸመ የሚለውን ከኔ እይታ አኳያ በመገምገም ብንነሳ ጥሩ ይመስለኛል። ምን ይመስልሃል?
ጥሩ ነው።
እንግዲህ መቶ ቀኑን ስንመለከተው እውነት ለመናገር ሲነሳ መነሻው ላይ ትንሽ ዘግይት ብሎ ነበረ። እኔ አስታውሳለሁ እዚህ አሜሪካን ሀገር ከመጣሁ በኋላ እስካሁን የተሰራው እንዴት ትመለከተዋለህ ሲሉኝ፣ አይ እስካሁን እኮ የአስቸኳይ ጊዜ አዋጁን ማንሳት ነበረባቸው፣ እሱን አላደረጉም። ቢያንስ ስልጣን እንደያዙ ወደ ስልጣን እንደመጣ ማድረግ ይችሉ ነበር እና ትንሽ የዘገዩ ይመስለኛል የሚል አስተያየት ስሰጥ አስታውሳለሁ። አሁን ግን ወደ መጨረሻው እየተቃረበ ስንመለከተው በጣም በርካታ በተለይ ባለፉት 2-3 ዓመታት ውስጥ ለዛም ቀስ ብሎ ለጀመረው መቶ ቀናት ያንን አጣጥተውታል፣ ኮንፈረንሴት አድርገውታል። በጣም ባለፉት 15 ቀናት እና 3 ሳምንት ውስጥ በጣም ብዙ ነገሮች ተሰርተዋል። ለምሳሌ አስቸኳይ ጊዜ አዋጁ ተነስተዋል። የቁልፍ ቦታ ላይ የነበሩ ጸረ ለውጥ ባለስልጣናት ከስልጣናቸው ተነስተዋል። በማይጠበቅ ሁኔታ ማለት ነው። ይነካሉ ተብሎ የማይታሰቡ ባለስልጣናት ከቦታቸው ተነስተዋል። በሽብርተኝነት የተፈረጁት ግንቦት ሰባት፣ ኦነግና ኦብነግ እንትን ተነስቶላቸዋል፣ ከፍረጃው ተነስቶላቸዋል። ጠቅላይ ሚኒስትሩ ወደ ኤርትራ ሄደዋል። አሁን ደግሞ ወደ አሜሪካ ለመምጣት የተዘጋጁ ነው እና በዚች ባለፈው 2-3 ሳምንታት ውስጥ እነዛን ቀስ ያለውን አነሳስ በሙሉ አጣጥተው እንደውም ከሚጠበቅባቸው በላይ ሰርተዋል ማለት ይቻላል። እና እኔም በመቶ ቀናት ውስጥ በጣም ረክቻለሁ። ከሁሉም በላይ ግን ምንድን ነው ከዚህ ከመቶ ቀናት ውስጥ ትልቁ ቁም ነገር ምንድን ነው ያልከኝ እንደሆነ አሁን መጨረሻ ላይ ፓርላማ ቀርበው የሰጡት ሪፖርት ነው። ትልቁ ቁም ነገር ይሄ ነው። አሁን ኢትዮጵያ ውስጥ በኢህአደግ ውስጥ ያለው ለውጥ ፈላጊ ኃይል ግልጽ የሆነ በላይነት ይዟል። አሁን ለውጥ የሚፈልገው ኃይል የበላይነት ይዟል። ስለዚህ አሁን ወደ እኛ ነው፣ ወደ ህዝብ ነው የሚመለከተው። አሁን እኛና በኢህአደግ ውስጥ ያለው ለውጥ የሚፈልገው ኃይል እኛና እነ ዶክተር አብይ ወደሚቀጥለው ምዕራፍ እንሄዳለን ማለት ነው። የሚቀጥለው ምዕራፍ ምንድን ነው? ምን አይነት ለውጥ መውጣት ነው መውጣት
ምን አይነት ለውጥ የእስክንድር ጥያቄ መልስም ይመስላል። የደቡብ አፍሪካውን አይነት የሰላምና የእርቅ እንዲሁም የሽግግር መንግሥት ምስረታ እስክንድር በተለያዩ መድረኮች ደጋግሞ ከሚያነሳቸው ጭብጦች የሐሳብ ፍጭቱ ይቀጥል ከሚልባቸው ሐሳቦች ውስጥ ናቸው። በሰፊው ውይይታችን ይነሳሉ። አድማጮች፣ ሰዓታችን ገድቦናል። ለዛሬ ታዲያ ለቅምሻ ያህል ነው ያስተዋወቅ ነው። ለአሁኑ እስክንድርን ለጊዜው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓ አቆጣጠር ሐምሌ 9 ቀን ባለፈው ሳምንት ሰኞ ማለት ነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ የሁለት አስርተ ዓመታት ጠላታዊ ግንኙነት ለማክተም ሲሉ የሰላም ስምምነት ፈርመዋል። ኤርትራ እንደ አውሮፓ አቆጣጠር በ1993 ዓ.ም ህዝበ ውሳኔ አካሄዳ ከኢትዮጵያ ከተገነጠለች በኋላ ሁለቱ ሀገሮች መልካም ግንኙነት ነበራቸው። ከአምስት ዓመታት በኋላ ግን አስከፊ ጦርነት ተካሂዶ ከ80,000 በላይ ህዝብ አለቀ። ጦርነቱ እንደ አውሮፓ አቆጣጠር በ2000 ዓ.ም አበቃ። ይሁንና ሁለቱም ሀገሮች በድንበሮቻቸው ወታደራዊ ኃይሎች ማከማቸቱን ቀጥለዋል። የሰላሙ ስምምነት ጠላትነትን ከማብቃቱ ሌላ ሁለቱ ሀገሮች ሰፊ ጥቅም እንዲያገኙ ያደርጋል። ኢትዮጵያ በየብስ የተከበበች ሀገር እንደመሆኗ መጠን ለአሰብና ለምጽዋ ወደቦች ተደራሽነት ታገኛለች። እነዚህ ወደቦች ከእስያና ከአውሮፓ በስዊዝ ካናል በኩል በሚካሄድ የመርከቦች ዝውውር በዓለም ብዙ ትራፊክ ካለባቸው መካከል ውስጥ ይፈረጃሉ። ኤርትራ በበኩሏ ከኢትዮጵያ ጋር ባካሄደችው ጦርነት የተደቆሰውን ኢኮኖሚዋን ለማሻሻል መንገድ ይከፍታል። ኤርትራ ተገላ ቆይታለች። ብዙ ኤርትራውያን ተሰደዋል። ዩናይትድ ስቴትስ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክና በኤርትራ መካከል ባለፈው ሰኞ የፈረሙትን የሰላምና የጸጥታ ስምምነት በበጎ ትቀበለዋለች ብለዋል የውጭ ጉዳይ ሚኒስትር ማይክ ፖምፔዮ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ ዜጎቻቸውን ወደ ሰላም፣ ወደ ብልጽግናና ወደ ፖለቲካዊ ለውጥ በማምራታቸው እናሞግሳቸዋለን። ግንኙነታቸው ወደ መደበኛ እንዲመለስ ማድረጋቸው፣ በህብረት የሰላምና የወዳጅነት ውል መፈረማቸው ህዝቦቻቸው በጋራ ምኞት በፖለቲካ በኢኮኖሚና በማህበራዊ ግንኙነት እንዲቀራረቡ እድል ያገኛሉ ሲሉ ፖምፔዮ አስገንዝበዋል። ዩናይትድ ስቴትስ ሂደቱን ለመደገፍ ሁሉም ወገኖች በግልጽነትና በሙሉ መተማመን መስራቱን እንዲቀጥሉ ለመርዳት ዝግጁ ናት። በኢትዮጵያና በኤርትራ ሰላም መኖሩ በአፍሪካ ቀንድና በቀይ ባህር መረጋጋት እንዲኖር ይረዳል በማለት የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን ሊገባደድ የቀሩን ጥቂት ደቂቃዎች ናቸው። ታዲያ እዚህ ግድም የሙዚቃ ፋታ ለመውሰድ አንድ ሁለት ደቂቃ ተገኝቷል እያለችን ነው አቀናባሪያችን ብርሃን ኃይሉ። የተመረጠው ዜማ ታዲያ የቆየ ተጫዋቹ ወይም ድምፃዊው በመድረክ በሌሎች ዝግጅቶቻቸው ጭምር የምናውቃቸው ተስፋዬ ሳህሉ ናቸው። ዓለም እንዴት ሰነበተች እያሉ
እስቲ እንጠይቃት፣ ሰላም ጤና ነች ሆይ ከፋት ሆይ ደስ አላት፣ ማነው ከልጆቿ በጎ የሚመኝላት፣ ከስቃይ እንድድን ዓለም የሁሉና በአራቱ ማዕዘን ከጽንፍ እስከ ጽንፉ ጠቢባን በጥበብ ሰነፍን በእንቅልፉ የሚጋልብባት ዓለም ሰፊቷ እንዴት ሰነበተች አለ ወይ ሕይወቷ።
ከአባባ ተስፋዬ ወይም ከተስፋዬ ሳህሉ ጋር ልንተዋችሁ ነው አድማጮች። የምሽቱ ስርጭታችንን በዚሁ ልናገባድድ ነው። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐዬ ነን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም
ሰላም፣ ደህና ደሩ።
ዓለም የሁሉ ናት። ቀላቸው የጠቆረች ደህዬ ከበረች፣ ተራበይ ጠገበች፣ ትዞራለች ቆመች፣ ማነው ከልጆቿ በጎ የሚመኝላት፣ ከስቃይ እንድድን ዓለሜ ሁሉና ናት።
ዓለም እንደሰነበተች እስቲ እንጠይቃት ሰላም ጤና ነች ወይ ከፋት ወይ ደስ አላት ማን ነው ከልጆቿ በጎም ይመኝላት ከስቃይ እንድድን ዓለም የሁሉናት የተቀጣጠለው የሚነደው ሰዓት እንደምን አርጓታል ሞቃታ ቃጠላት አረ እንደምን ሆና እንደምን ከርማለች ያለፈው አለፈ ምን ምን አቀዳለ ዓለም እንደሰነበተች እስቲ እንጠይቃ ሰላም ጤና ነች ወይ ከፋት ወይ ደስ አላት